ተንበይ ያስግራል ስጋትና ተስፋ የተከላከለ ስሜት አለኝ ያልከው ሄኖክ ወደ ፕሮፌሰር መሳይ ልሽታገር። ፕሮፌሰር መሳይ የሄኖክን መከራከሪያዎችም ሰምተዋል። እርሶስ በርሶ እምነት ቀደም ብለው የገለጹት ነገር አለ፣ የሽግግር ሂደት ውስጥ መከሰት የነበረባቸው ነገሮች ናቸው የተከሰቱት መሆን የነበረባቸው ናቸው ብለዋል። በእርግጥ ግን አገሪቱ ወዴት እየሄደች እንደሆነ ለውጡ የሚይዝ የሚሰምር መሆኑን መናገር ይቻላል? እርሶስ ምንድን ነው እይታው?
ጥሩ ነው። ትንሽ የሚቸግረኝ የመስፍንን ጽሁፍ አላነበርኩም፣ አልደረሰኝም ወይም አላየሁትም። እንግዲህ ቢልክልኝ ጥሩ ነው፣ አነበዋለሁ
እልካለሁ።
እና እንግዲህ ካዳመጥኩት በእኔ በኩል ወዴት ነው የምንሄደው የሚለው ነገር የሩቁን ሂደት ለመግለጽ በጣም ያስቸግራል። የቅርቡ ግን ለእኔ ግልጽ ነው። የቅርቡ ያው ምርጫ ነው፣ ወደ ምርጫ እየሄድን ነው እና በዚህ ምርጫ ውስጥ ነው ተወዳዳሪ ፓርቲዎች ፕሮግራማቸው ማቅረብ ያለባቸው እና ፕሮግራማቸው ካቀረቡ በኋላ ያኔ የኢትዮጵያ ሕዝብ በውሳኔ የትኛው ጋር እንደሚሄድ ይገልጻል። ስለዚህ አሁን ባለው ሁኔታ ለምን ፕሮግራም የለም ወይም ፍኖተ ካርታ ለምን የለም የሚለው ነገር ለእኔ ብዙ የሚያስኬድ አይመስለኝም። ምክንያቱም የምርጫ ዋና ዓላማ ይሄ ነው፣ ፓርቲዎች ሲወዳደሩ ወደፊት ወዴት እንደሚሄዱ ኢትዮጵያ ሀገሪቷን ወዴት ለመውሰድ እንደሚፈልጉ ይገልጻሉ፣ ያው ይወዳደራሉ። ግን እኔ አሁን ደግሞ የማየው ሁሌ በምንናገር ቁጥር እንዲህ ማግ ነበረበት ዶክተር አብይ እንደዛ ማግ ነበረበት የሚለው ሳይ እኔ ትንሽ የችግሩን መጠን እንገነዘባለን ወይ ነው። አሁን በአማራና በትግራይ ውስጥ ያለው ጭቅጭቅ እንዴት እንደሚፈታ ማን ነው የሚያውቀው? ይታያችኋል እንዴ? ዝም ብሎ አንድ የሆነ መፍትሄ ከሰማይ ወርዶ ሊሰጠን አይችልም። ይሄ በሂደት በብዙ ሂደት በኋላ የሚመጣ ነገር ነው። በየቦታው ሚያለ ሁሉ ቦታ ነው፣ አንድ ብቻ አይደለም። ያው በሶማሌ ኦሮሞ በብዛም ሁሉም ቦታ አለ። እንዴ የችግሩን መጠን እኮ የተረዳን አይመስለኝም። ምስቅልቅሉ እኮ ወጥቷል። ይህ ሀገር አሁን ልናደርግ የምችለው መጠገን ነው። አንደኛ የሀገሪቱ አንድነት ብልቅልቁ ወጥቷል። እሱ እንደገና መመስረት አለበት። በዚህ በኩል መቼስ ብዙ ነገር ተሰርቷል። ዶክተር አብይም ብዙ ነገር ሰርቷል። በሚናገራቸው እንኳን ለመጀመሪያ ጊዜ ስለ ኢትዮጵያ አንድነት አስፈላጊነት የሰማነው በሱ ነው እና ይሄንን ማስተካከል ያስፈልጋል። የዘውግ እኩልነት በኢትዮጵያ ውስጥ የለም። ግማሹ ወደ ድሮ ኃይለ ሥላሴ እንመለስ፣ ግማሹ ወደዚህ እንሂድ፣ ግማሹ ዘውግ የሚባል ነገር አያስፈልግም ይላል። ይሄን እንዴት ነው እንዴት ይሄን ነገር ለመወሰን ይቻላል እና እንዴት መፍትሄ ለማግኘት ይቻላል? እንዴት ነው ካሁን ወዲያ ወደ ሌላ ቦታ የምንሄደው? ዘውግ ካሁን ወዲያ የፖለቲካችን አካል ነው። ልንተው አንችልም፣ ልናጠፋው አንችልም። እንደገና ችግር ውስጥ መግባት ካልፈለግም በስተቀር ስለዚህ ምንድን ነው መፍትሄው? ማን ነው የሚያውቀው? ዝም ብሎ ቁጭ ብሎ በመጻፍ እኮ ቀላል ነው ማለት አይ እንዲህ ቢሆን እንዲህ ቢሆን አሁን ግን እንዴ የችግሩን ስፋት እና መጠን እናየዋለን ወይ ነው። እንዴት ነው አሁን በፓርላማ ውሳኔ የአማራና የትግሬ ልዩነት ለመፍታት ይቻላል? አይቻልም። እና ሌላው ደግሞ የማየው የዚህ የገበያ ኢኮኖሚውን ማጠናከር፣ አንዳንድ በኢኮኖሚ ሁኔታ ማደራጀት እና ይሄ ሁሉ ነገር ወደ ምርጫ ሄዶ በተቻለ መጠን አሁን ያለውን አስተካክሎ ጥገና አድርጎ ወደ ምርጫ ምን የሚመጣውን ምርጫ ትክክል ላይሆን ይችላል፣ ብዙ ጉድለት ሊኖር ይችላል። ግን ዋናው ነገር ሂደቱ ነው እና ወደፊት መሄዳችንን ነው እኔ የማየው። እና እኔ ሂደቱ ይቀጥል ነው በቃ አለቀ። የመጨረሻው ጎዳና የመጨረሻው ቦታ ባይታየንም፣ መጨረሻው ዓላማ ባይታየንም ወደፊት መሄዳችን ይሄ ነገር ቀስ በቀስ እንጂ መሮጥ ይሄ ነው መፍትሄው ብሎ መወርወር ለእኔ በጣም ያስቸግረኝ።
አደጋ ውስጥ ይከተናል ነው ያሉት ፕሮፌሰር መሳይ። ወዴት እየሄድን እንደሆነ ወይም ደግሞ የሚፈለገው ለውጥ አቅጣጫ ላይ መሆናችንን ግን ይተማመናሉ።
እሱን ነው የምለው። ይኸው እኮ ብዙ ነገር እየዘረገ ነው። መጠገን ይዘናል፣ ጥገና ነው አሁን ልናገም እንችለው።
ስርነቀል አይደለም
ወደ ደንበኛው ስርነቀል ለመሄድ ግን ፖለቲካው ያስረከበው ሀገር የተመስተካከለ ነው ሁኔታው እና መስተካከል አለበት እና ዋናው ይሄ ነው። አንዱም ሳይሆን ይሄ የምርጫ ህጉ እንዴት ነው የሚሆነው፣ ቦርዱ እንዴት ነው የሚሆነው የሚለው ሁሉ በዚህ ውስጥ ያለ ነገር ነው። ነገር ግን አሁን እየተደረገ ያለው በአመዛኙ የመጠገን ስራ ነው።
መልካም መስፍን፣ ያንተ ነው ተራው። ብዙ ጥያቄዎች ተነስተዋል። መቀጠል አለብን፣ ሌላ መልስም የለንም ነው የሚሉት ፕሮፌሰር መሳይ።
ፕሮፌሰር መሳይ ሀገሪቱ ያለችበት ሁኔታ በጣም ውስብስብና ምስቅልቅል ያለ መሆኑ ያሉት በጣም ትክክል ነው። እስማማበታለሁ። ሀገሪቱ ያለችበትን ውጥንቅጥ በመረዳትና በመተንተን ብዙ ተራራቀ መነሻ መድረሻም ያለን አይመስለኝም። ተቀራራቢ ነው። ልዩነታችን እኔ ከፕሮፌሰር ምለየው ቀጥሎ ያለው ምንድነው? ለምሳሌ እሳቸው ወደ ምርጫ ይሄድን ነው ብለዋል። ለኔ ምን አይነት ምርጫ ሊካሄድ እንደሚችል አሁን እሳቸው ራሳቸው በጠቀሱት ሁኔታ ውስጥ ምን አይነት ምርጫ ሊካሄድ እንደሚችል ባስበው ሊገባኝ አልቻለም። ሆነ እኔ ምርጫ ወደፊት ስንሄድ የምንደርስበት አንደኛው የዲሞክራሲያዊ ሽግግራችን ቁልፍ ተግባር እንደሆነ ስማማለሁ። ነገር ግን የሚቀጥለው ምርጫ ለምሳሌ ተራ ምርጫ ተደርጎ መቆጠር የለበትም ብዬ አምናለሁ። በተያዘለት እቅድ በተለመደው የምርጫ ጊዜ መከናወን አይችልም የለበትም ብዬ አምናለሁ። የሚቀጥለው ምርጫ የመስራች ምርጫ ፋውንዴሽን ኢሌክሽን የሚሉት አይነት መሆን አለበት ብዬ አምናለሁ። ካለፈው የምንለይበት አንድ ምዕራፍ የምንሸጋገርበት ድልድይ እንዲሆን ለዛ ደግሞ ተቋማት መገንባት ያስፈልጋል። ተቋማት ብቻ አይደለም በነገራችን የኢትዮጵያ ሕዝብ ተከፋፍሏል ቴንሽን አለ እያልን እየተነጋገርን ነው። የትኛው የህብረተሰብ ክፍል ነው አሁን የምርጫ ውጤትን ለመቀበል ዝግጁ የሆነው? በስነ ልቦና ደረጃ ምርጫ ቦርድ ከፌደራል ጀምሮ እስከ ወረዳ ድረስ በሚቀጥለው 6 ወር ውስጥ በጣም ነፃና ገለልተኛ ምርጫ ቦርድ አቋቋመን እንበል፣ ህዝቡ የምርጫ ውጤት ለመቀበል ዝግጁ ነው ብለን እናምናለን። እኔ አላምንም። አሁን የምናያቸው ምልክቶች እንኳን የምርጫ ውጤት ሌላ በጣም ቀላል ነገሮችንም ተስማምተን ለመቀበል ችግር እንዳለብን ነው የሚያሳየው። ስለዚህ ፕሮፌሰር መሳይ በጠቀሷቸው ሀገሪቱ ባለችበት ችግር ውጥንቅጥ እስማማለሁ። ከነዛ ውጥንቅጦች ለመውጣት የሆነ አይነት ካርታ ያስፈልገናል። እኔና ፕሮፌሰር መሳይ የፈለግነውን ሐሳብ ልንሰጥ እንችላለን። የሀገሪቱ መሪ ግን ምንም ነገር ልነግራችሁ አልችልም፣ እየሄድኩ መንገድ ላይ ካገኘው ነው የምፈታው ሊል አይችልም። እንደዛ አይነት የተወሰኑ በዝርዝር ሊነግረን የማይችልም የማይገባም ነገሮች እንዳሉ እስማማለሁ። ነገር ግን መሰረታዊ የምንሄድበትን አቅጣጫዎች ለምሳሌ ወደፊት መሄድ አለብን ብለዋል ፕሮፌሰር መሳይ። ወደፊት መሄዳችንን በምንድን ነው የምንለካው? ሁላችንንም የሚያስማሙ እዚህ ጋር ስንደርስ ለምሳሌ ከአንድ አመት በኋላ ኤቢሲ የሆኑ ነገሮች ይከናወናሉ የምንላቸው ነገሮች ባንስማማባቸው እንኳን ግን የቀረቡልን ነገሮች በሌሉበት እስከ መቼ ነው በእንደዚህ አይነት ሁኔታ የምንቀጥለው? እኔ በግሌ ጠቅላይ ሚኒስትሩ ለካቢኔያቸውና ለቁልፍ ውሳኔ ሰጪ አካሎች የሚያካፍሉት ፍኖተ ካርታ ካለ ለኔ ባይነገረኝ ችግር የለብኝም። መኖሩን ግን እርግጠኛ መሆን እፈልጋለሁ። እሱን እስካሁን ማንም አላረጋገጠልኝም። አሁን ለመስማት በጣም ዝግጁ ነኝ እንጂ አሁን 7 ወር መተናል። እሺ 7 ወር ፍኖተ ካርታ ለማዘጋጀት ብዙ አስቸኳይ ስራዎች ነበሩ ይገባኛል። ከ7 ወር በኋላም ግን እንደዚሁ ነው ወይ የምናወራው? አገሪቱ ጥንቅጡ ስለሆነች እንዴት መሆን ስለማይቻል እየሄድን እንየው ነው ወይ የምንለው? የኔ ስጋት ከ7 ወር በኋላም እንዲሁ አይነት ውይይት እንዳናደርስ እና በተለይ ረጅም ጊዜ እንዳልወስድ እንጂ የሽግግሩን ሂደት ከአንድ ምርጫ ጋራ በጣም አያያዝ በጣም አደጋው ብሶ ይታየኛል። ስለምን አይነት ምርጫም ምናልባት እሱ ሌላ ውይይት ሊሆን ይችላል አሉላ ጊዜ እንዳልወስድ። ግን እኔ ጠቅላይ ሚኒስትሩ እንደ መንግስት መሪ ፍኖተ ካርታ ያስፈልጋቸዋል። ሚኒስትሮች ሚኒስትር መስሪያ ቤቶቻቸው የየራሳቸው ፍኖተ ካርታ ያስፈልጋቸዋል። በጣም የተወሳሰበ ነገር አይደለም። ግን ወዴት እንደሚሄዱ ማወቅ አለብን። የሚካሄደው ለውጥ ደስተኞች ነን እንድንደግፈው፣ እንዴት እንደምንደግፈው እኮ አሁን ግራ የገባንም ሰዎች አለን። በዚህ ዳያስፖራ ፈንድ ገንዘብ ከመላክ ውጪ እንዴት ነው የምንደግፈው? ሮድማፕ ያስፈልገናል። እያንዳንዱ ሚኒስትር መስሪያ ቤት ማውጣት አለበት።
መልካም፣ ብዙ ጥያቄዎች ናቸው። አንዱ ውይይት ሌላ ሀሳብ እየወለደ የሚቀጥሉ ናቸው። የመሄጃው መስመር በቅጡ መበጀቱን አጥብቃችሁ ተናግራችኋል። ሂደቱም ቀጥሏል። የለውጡም ባቡር እንዲሁ ውይይትና ክርክሩም ይቀጥላል። ሌሎች መሰል ውይይቶችን በተከታይ የሚመጡ ወቅታዊ ነገሮች ጋር አዛምደን በሌላ አነጋገር እንዳይባክል በሚቀጥለው ሳምንት ስንመጣ አንዳንድ የተለወጡ ነገሮችን ማዛመድልን እንዲሰጠን ጭምር ፕሮፌሰር መሳይ ከበደ፣ መስፍን ነጋሽ፣ ሄኖክ የማነ እንግዶቼ ረዝም ላለው ሰፊ ክርክርና ውይይት ለጊዜያችሁ አመሰግናለሁ። ለቀጣይ ውይይት መልሼ አገኛችኋለሁ።
አመሰግናለሁ።
እናመሰግናለን።